ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ታህሳስ 2015 ዓ.ም መሰናዶ ጀምሯል ኤደን ገረመው መርሃ ግብሩን የመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ እንዘልቃለን እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸው ነው መረጣን ይዘን ወደ እናንተ የመጣነው ምሽቱ በአብዛኛው በ16 ቀናት የጸረ ጾታዊ ጥቃት ዘመቻ እንዲሁም ደግሞ በሴቶች መብት ዙሪያ አተኩረን የሰራናቸውን ዘገባዎች ወደ እናንተ የምናደርስበት ነው። የመጀመሪያ ወዳደረግነው እንሻገር። ሴታዊት ንቅናቄ በየአመቱ የሚታሰበው የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሃሽታግ አሁንም አልረፈደም በሚል መሪ ቃል በትግራይ አማራና አፋር እንዲሁም ደግሞ ግጭት ባሉባቸው በምዕራብ ኦሮሚያ አካባቢዎች ጾታዊ ጥቃት የደረሰባቸው ሴቶችና ህጻናት አስፈላጊው ድጋፍ እንዲደረግላቸው እንዲሁም ደግሞ አጥቂዎች በተገቢው መንገድ ህግ ፊት እንዲቀርቡ የሚጠይቅ መልእክት አስተላልፋለች። የተቋሙን መስራችና ዋና ስራ አስፈጻሚ ዶክተር ሲን ተፈራና አነጋግሬ የሰራሁት ዘገባ ቀጥሎ ይቀርባል።
ያለፉት 2 አመታት ኢትዮጵያውያን ሴቶች እጅግ ብዙ ጉዳቶችን ያስተናገዱበት ነው። በተለይም ደግሞ ጦርነትና ግጭት ባለባቸው አካባቢዎች የሚኖሩ ሴቶች ለአስገድዶ መደፈር፣ ለድብደባ፣ ለሞትና ለስደት ተጋልጠዋል። እነዚህ ጥቃቶች በሴቶች ላይ መፈጸማቸውን በጦርነቱ ተሳታፊ የሆኑ አካላት በሙሉ ቢቀበሉትም አጥቂዎችን ወደ ፍትህ ማቅረብ እንዲሁም ደግሞ ለሴቶች ተገቢ የሆነ የህክምና የስነ ልቦናና የመልሶ ማቋቋም ቸል የተባሉ ይመስላሉ። የዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሴታዊት ንቅናቄ ሃሽታግ አሁንም አልረፈደም ስትል ጥሪ አቀርባለች። የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሲሂን ተፈራ።
ለዚህ አመት የመረጥ ነው አሁንም አልረፈደም በሚል መሪ ቃል ጾታዊ ጥቃት በጦርነቶች ውስጥ ምን ያህል ሴቶች እንደተጎዱ ሰምተናል። አሁን በቅርብ ቆመው በትግራይ ጦርነትም ቢሆን ወይም በምዕራብ የሀገራችን ክፍል በኦሮሚያ፣ በቤኒሻንጉል ብቻ ጦርነት ባለበት ሁሉ ሴቶች መጎዳታቸው የማይቀር ነው እና እሱ ለዚህ ችግር መፍትሄ መፈለግ ማፈላለግ ሁሉም የጉዳት ሰለባዎች ማገገም እንዲችሉ ያንን አክሰስ መፍጠር እና ጉዳት እያደረሱ ያሉት ጦርነት አካላት በሁሉም በኩል ቢሆን ከዚህ ነገር መቆጠብ እንዲችሉም ግን ደግሞ የራሳቸውን የሰራዊት አባላት ወደ ፍትህ ማምጣትም ሊሆን ይችላል ጥያቄው። ብቻ በዚህም ሆነ በዛ ጾታዊ ጥቃትን መርሳት የለብንም። በሀገራችን ሁኔታ ውስጥ ካሉት ጥቃቶች በጣም አሰቃቂው ወይም በጣም ከጉዳት ብለን ከምናያቸው ነገሮች ያው እንግዲህ መሞት፣ ህይወትን ማጣት አለ። ከዛ በኋላ ደግሞ በጣም አሰቃቂና በጣም እየጎዳ ያለው የህብረተሰባችንን በሙሉ ማህበረሰባችንን ልብ እየሰበረ ያለው የጾታዊ ጥቃት ነው እና አሁንም ማረፈድ ነው ያል ነው ይህንን ለማስቆም ጊዜው አሁን ነው የሚለውን ሀሳብ በመያዝ ነው።
ዶክተር ሲሂን ይህን ለመሰለ ጉዳት የጤና ድጋፍ፣ የፍትህ ካሳ እንዲሁም ደግሞ ማህበረሰብ ተኮር የሆነ ድህረ አደጋና ነውጥ የስነ ልቦና እርዳታ እንደሚያሻም ይጠቁማሉ። ይህ ታዲያ በትግራይ፣ በአማራ፣ በአፋር እንዲሁም ደግሞ በቤኒሻንጉልና በኦሮሚያ ክልሎችም መደረግ እንዳለበት ይጠቁማሉ።
ጥቃቱ ሁልጊዜ ኢነቪተብል ነው፣ ጦርነት ባለ ቁጥር መኖር አለበት የሚለውን አንቀበልም። ብዙ ጊዜ በአብዛኛው ጦርነት በዓለም ላይ ያሉ ውስጥ አለ፣ ግን በዚህ ኤክስቴንት እንደዚህ አይነት ጉዳት ብዙ ሀገር ላይ ሰምተን አናውቅም እና ባይሆን ጥሩ ነበር። እንዳይሆን ደግሞ ማድረግ የሚችሉት ተዋጊ አካላት ናቸው። ድንጋጌዎች እንደ ኢትዮጵያ መንግስትም ወይም እንደ ሌላ ታጣቂ ኃይል ሁሉ መቼስ የጦርነት የድንጋጌ እና የሚከበሩ ነገሮች አሉ አይደለም። ንጹሐን ዜጎች መጎዳት የለባቸውም ነው። ሴቶችን ሞራል ለመጉዳት ያንን ማህበረሰብ ማንበርከኪያ አድርጎ ጾታዊ ጥቃትን ማስፈን አንዴት ይደረግ እኮ ሊቆም ይችል ነበር። መጀመሪያ ሄዶ የደፈረው ወታደር ቢቀጣበት እና እንደ ብሽሽቅ ወይም እንደ መመላለስ አሁን የኔ ማህበረሰብ ሴቶች እንደዚህ ተጎድተዋል፣ አሁን ስንመጣ የእናንተን እንደማንጎዳለን በሚል ሴቶችን መጠቀሚያ እንደ ጋጋ ባረጉ ተዋጊዎች እዚህ ደረጃ ይደርስም ነበር። ስለዚህ መቼ ነበር መቆም ያለበት የሚለው ይሄ መስለኛል። አሁንም ግን አረፈደም ደግሞ ማለት ያለብን ተስፋ መቁረጥ ስለማንችል ነው። በተለይ የትግራይ ጦርነቱ የእውነት አሁን እየተባለ ባለው መልክ የእውነት እየቆመ ከሆነ ሰየው በጣም የሚያስደስት ነገር ነው። ግን ሴቶቹ የተጎዱ ሴቶች ደግሞ ያለ ካሳ መፍትሄ ሳይፈለግ ተጠያቂነት ሳይኖር በዛ ተድበስብሶ ጉዳታቸው ተድበስብሶ ካለፈ ደግሞ ሌላ ጥቃት ነው የሚሆነው። ወደ ሌላ ጦርነት ነው የሚወስድ። እንደዚህ አደባብሰን የምንተወው ነገር ነው እና አሁንም አረፈደም ያለው በሁለቱ ምክንያት ነው። አንደኛው ጦርነቱ የጋብ እያለ ቢሆንም እሱ ቢያስደስተንም ግን ተጠያቂነቱ ካሳ መፈለጉ ሴቶች እንዲያገግሙ ከተጎዱት ጉዳት ወንዶችም የተጠቁ አሉ። ያው የሴቶች ቁጥር በጣም ከፍ ቢልም የሴቶችና የህፃናት ቁጥር በጣም ከፍ ቢልም በተለይ ሴት ህፃናት ይህንን ክፍተት ለመሙላት ለማህበረሰባችንን ሴቶቻችንን ልብ ለመጠገን አሁንም ጊዜ አለን በሚለው ነው። አንደኛው እሱ ነው። ሁለተኛው ግን ሌላ ጥቃቶች እና በጣም ከፍተኛ የሆነ ሌላ ያው ጦርነት አንለው ይሆናል፣ ግን ብዙ ግጭቶች በየቦታው አሉ። በተለይ አሁን ኦሮሚያ ውስጥ ያለው ያው በጣም አሳሳቢ ደረጃ ላይ ደርሷል። ያው ጥቂት ማየትም ከቻል ነው። አሁን እኔ ለምሳሌ በቅርብ ቤነሻንጉል ሄጄ ከምዕራብ ወለጋ የተፈናቀሉ ዜጎች ሴቶችን ለማናገር እድል ነበረኝ እና እዛም በጣም ከፍተኛ የሆነ የእውነት በጆሮም ለመስማት የሚሰቅ አይነት ጾታዊ ጥቃት ነው የምንሰማው። የቆመውም ጦርነት ላይ ይሁን ጋብያ ላይ ያለውም ይሁን ገና እየጀመረው ላይ ያለውን ቢሆን ለጾታዊ ጥቃት መፍትሄ መፈለግ እንዲቆም ማድረግ አሁንም ቢሆን ጊዜው አረፈደም ነው።
ዶክተር ሲን ተቋማቸው አሁንም አረፈደም በተባለው መልእክት ጥቃት አድራሾች ለፍትህ እንዲቀርቡ ጥሪ ማድረጋቸውን ገልጸው፣ ነገር ግን በአሁን ሰዓት ያለው ሂደት ምስጢራዊ መሆኑ ነገሮች ቸል የተባሉ ያስመስላቸዋል ይላሉ።
እሺ፣ የግንዛቤ ማጠር አይመስለኝም። እውነቱን ለመናገር ያው የሚደፍሩት ወታደሮች አንቀጣበትም ብለው ስለሚያስቡ ነው እና የኢትዮጵያ መንግስት የራሱን ወታደሮች በጦር ፍርድ ማቅረብ የከሰሳቸው አሉ። ያው ገና ነው፣ የፍርድ ሂደቱ ገና ነው። ህዝብን በሚያውቀው ሁኔታ ደረጃ የሚደረግ አይደለም። ያው ምስጢርነቱ ተጠበቀ ስለሚሆን ግን እንደምንሰማው ጥቂት ወታደሮች አሉ የተከሰሱ። ያው ይሄም ይበቃ አይደለም፣ ምክንያቱም ጥቂት ወታደሮች አይደሉም ያን ሁሉ የትግራይ ሴቶች የደፈሩት ጥቂት ሆነው አይደለም። እና ሲምቦሊክ የሆነ ወይ በቃ ይሄን አድርገናል ለማለት ብቻ እንዳልሆነ ተስፋ አደርጋለሁ። ምክንያቱም የተመረጠ መንግስት ሴት ፕሬዚደንት ባሉን ጊዜ ጾታዊ ጥቃት ተድበስብሶ የሚያልፍ ከሆነ ያው ትልቅ መልእክት ነው የሚላከው ለሁላችን ለኢትዮጵያ ሴቶች በሙሉ ሁሉም ዜጎች ላይ የደረሰው ጥቃት ስለሚሰማን ስለሚያንገበግበን ልክ ነው ብለን ስለማናምን መንግስት መጀመሪያ ምን ያደርጋል የሚለው ጥያቄ አንደኛው እሱ ነው። እሱን ያው በጉጉት ለማየት እየጠበቅን ነው። ከህግ ካሳ ውጭ እንግዲህ ያው ትንሽ ትራንዚሽናል ጀስትስ የሚል ነገር መንግስት ጀምሯል። ትራንዚሽናል ጀስትስ ማለት እንደ ማህበረሰብ የሚያሻግር ሁሉን ሰው ሁሉን ጥፋት ያጠፋ ሁሉንም ሚሊሻ ውስጥ ያለ በመቶ ሺህ የሚቆጠር ታጣቂ ኃይልን ማሰር ላይቻል ይችላል። ግን እንደ ማህበረሰብ ከዚህ አሁን ካለንበት ወጥተን መሻገር እንችላለን የሚል አይነት ህሳቤ ነው። ትራንዚሽናል ጀስትስ በአማርኛ ምን እንደሆነ እርግጠኛ ስላልሆንኩ ነው። እና መንግስት ይሄንን መጀመሩ ጥሩ ነው። ያው መንግስት አንደኛው ተዋጊ አንደኛው ተጣይ ራሱ ሆኖ መፍትሄም አምጪ መሆኑ እንግዲህ ጥያቄ ሊያስነሳ ቢችል ከላይ መጀመሪያው ነው የሚሆነው፣ ምንም ጥያቄ የለውም። ከዛ በኋላ ግን አንደኛ የህክምና እርዳታ ሌላም ቦታዎች አማራ ክልልም አፋርም እነሱ ሁለት ክልሎች ይቻለው ተመሳሳይ ነው ለምሳሌ። ስለዚህ ሴቶቹ ተጎድተዋል።
የሴታዊት ንቅናቄ መስራችና ስራ አስኪያጅ ዶክተር ሴን ተፈራ ጥቃት የደረሰባቸው ሴቶች ከማህበረሰባቸው ሳይቀር ስም እየወጣላቸው እየተጎዱ ነው ያሉ ሲሆን፣ ትኩረት ሲደረግ ጥቃት እንዳይለመድ ማድረግ እንዲሁም ደግሞ ማህበረሰብን መልሶ ማስተማር እኩል ሊታሰብበት እንደሚገባም ጠቁሟል። በሰሜን ኢትዮጵያ ብቻ ሳይሆንም እንዲሁም ደግሞ በምዕራብ ኦሮሚያና በቤንሻንጉልም ተመሳሳይ ሆኑ ጥረቶች እንደሚያስፈልጉም በጽኑ አሳስቧል። #አሁንም ማረፈደም በጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች የህክምናና የህግ ድጋፍ እንዲያገኙ እንዲሁም ደግሞ መንግስት አጥቂዎችን ለህግ እንዲያቀርብ ጥሪ አስተላልፏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለምሽቱ ሁለተኛ ወዳደረግነው ጥንቅር ደግሞን እንሻገር። አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪ ይቀጥላል። ላለፉት 2 ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት የብዙዎችን ህይወት አጥፍቷል። ብዙዎችን ደግሞ ከቤት ንብረታቸው አፈናቅሏል፣ ንብረትም አውድሟል። ጦርነቱ በተለይም ደግሞ በሴቶችና ህጻናት ላይ ከፍተኛ ጉዳት ማድረሱ ሲገለጽ ቆይቷል። በኢትዮጵያ መንግስትና በህወሓት መካከል የተካሄደውን የሰላም ስምምነት ሴቶች እንዴት ይቀበሉታል በሚል የመቀሌው ዘጋቢያችን ሙልጌታ አጽብሃ መቀሌ ከተማ ከሚገኙ እናቶችና ወጣቶች አስተያየት ጠይቆ ያሰናዳው ዘገባ ቀጥሎ ይቀርባል።
መምህር ኪሮስ አለማየሁ በጡረታ የሚተዳደሩ የመቀለ ከተማ ነዋሪ እናት ናቸው። ላለፉት 1 ዓመት ከ6 ወራት የጡረታ ክፍያ ሳይከፈላቸው በአስቸጋሪ ሁኔታ እንዳሳለፉት ይናገራሉ።
ያሳለፍኩት 2 ዓመት ሙሉ በችግር ነበረ። በፍርሃትም የአይሮፕላኑ ድብደባና ችግር ይህን ሁሉ በጣም ያሰጋኝ ነበረ። እፈራ ነበር። ያለንን ከጎረቤትም ይሁን ቤተሰቦች እየተረዳዳን እየተጋገዝን አሳለፍ ነው። ሕክምና ምንም አልነበረም፣ መድኃኒት አይገኝም ነበር።
የተፈረመው የሰላም ስምምነት ተስፋ እንደሰጣቸው ነው የሚገልጹት መምህር ኪሮስ።
አሁን ግን ተስፋው ለወደፊቱ ተስፋ ያለው ይመስላል። ከሰላም ልማት ይገኛል፣ ከጦርነት ግን ውድመት ነው የሚበዛው። የእንስሳት ይሁን የሰው ይሁን የንብረት ይሁን ሁሉ ያወድማል። ጦርነት ያወድማል፣ ሰላም ግን ልማት ያስገኛል። ደጅ ወጥቼ እመለሳለሁ፣ ቤተ ክርስቲያንም ደርሼ እመለሳለሁ፣ ገበያም እንደዛው እንደ ልቤ ለመውጣት እችላለሁ ማለት ነው።
ከምዕራብ ትግራይ ሑመራ ተፈናቅለው በመቀለ ከተማ ተፈናቃዮች ማዕከል የሚኖሩ ወይዘሮ ሰናይት ገብሩ የተባሉ በበኩላቸው ያለፉት 2 ዓመታት ቤታቸው ትተው በብዙ መከራ እንዳሳለፉት ይናገራሉ።
ያው 2 ዓመት ያሳለፍ ነው በጣም አስከፊ በሆነ ጤና በማጣት በራብ በእንግልት በረሃ በረሃን እንደ ዱር አራዊት በመሮጥ ነው ጊዜውን ያሳለፍ ነው። በገዛ ገንዘባችን ተዘግተን የምንበላው አጠን ያው ሰጪ የነበረ ህብረተሰብ መልሶ ለማኝ ሆነን ነው።
የሰላም ስምምነቱ መፈረሙ እንዳስደሰታቸው ገልጸው ወደ ቤታቸው ለመመለስ እንደሚናፍቁ ገልጸዋል። ወይዘሮ ሰናይት
በጣም ደስተኛ ነን፣ ሳንበላ እንደበላን በሽተኛውም ጤና ያገኘበት ረሃዋ ሰላም እንዳገኘን በጣም ተደስተን ያለን። ግን መጨረሻውስ እንዴት ነው? ጊዜው ረዘመብን። ከዛሬ ነገ ከነገ ነገ እያለ ስለምንድን ነው ወቅቱ የረዘመ ብለን ደግሞ መጠራጠር ገብተናል። በእግራችን ብነት ደስተኛ ነን። አገራችን ተናፋቂ ውብ የሆነች የልማት የስራ የሴት ሀገር የወንድ ሀገር የሁሉ ተናፋቂ የሆነች ምዕራብ ነው የመጣነ ለመሄድ ፍቃደኛ ነን። የሚቀር ሰውም የለም ከዚህ። ሰላም ማለት ፍቅር ነው። ሰላም ማለት ብሌን አይን ነው። አይን ከጠፋ ማየት አችልም። ሰላም ከሌለ ደግሞ መኖር አችልም። ሰላም ግን ለሰው ልጅ አስፈላጊ ነው። ሰላም፣ ፍቅር፣ ሀዋ እንፈልጋለን።
ቅሳነት ረዳይ የተባለች ጦርነቱ ሲጀመር በመቀለ ዩኒቨርሲቲ የአራተኛ ዓመት የሲቪል ኢንጂነሪንግ ተማሪ እንደነበረች ገልጻ በጦርነቱ ምክንያት ብዙ የቅርብ ሰዎቿ ማጣቷ ትናገራለች። 2 ዓመታት በሕይወቷ መክሰሯም አስታውቃለች። አሁን የተፈረመው የሰላም ስምምነት ተስፋ እንዲኖረኝ አድርጎኛል ብላለች ቅሳነት።
2 ዓመት አጥቻለሁ፣ ብዙ ጓደኞች አጥቻለሁ፣ ጎረቤት ምናምን ብዙ አጥቻለሁ። በህልም ራሱ ሁሌም ስትሮጥ ነው የምታልመው። በህልም ራሱ የምታልመው እሱ ነው። ሁሌም ትሮጥ አለ፣ ሁሌም እሳት አለ፣ ሁሌም ድሮን አለ፣ ሁሌም ሁሉም ነገር በህልም በቃ መሮጥ ነው። በአካል የምነግርህ መናገር የሚከብደው ነገር በህልም ነው የምታየው። እንቅልፍ እስከ ማጣት ያጣነው ነገር ባይመለስም አትሊስት ለሁለተኛ ጊዜ ወይም ለቀጣይ አይደግመን ብለን ተስፋ አድርገናል። ዘላቂ ሰላም ነው ያሉት። ዘላቂ ሰላም እየጠበቅን ነው። ሞት አትሊስት ሌላው ቀርቶ ሞት ከዚህ በኋላ ሞት አለመኖር ተስፋ ይሰጣል። ምንም የሚሞት ወጣት የለም፣ በእነሱም ሳይድ በእኛም ሳይድ የሚሞት የለም እና እሱ ተስፋ ትንሽ ይሰጣል። ሁሉም ወደ ትምህርት ይመለሳል። የተቋረጡ ብዙ የጤና አገልግሎት ራሱ ይመለስ ይሆናል ብለን ተስፋ እናደርጋለን። መድኃኒት ገብቶ ወላጆቼ ራሱ መድኃኒት ያገኛሉ ብዬ ይገምታለሁ። ሁለቱም መድኃኒት እያገኘው አይደለም።
ዘላቂ ሰላም እንዲሰፍን ፍትህ መስፈን አለበት። በተለይ ጾታዊ ጥቃት ለደረሰባቸው ሴቶች ፍትህ የሚያገኙበት መንገድ ሊፈጠር ይገባል ብላለች ቅሳነት።
ገለልተኛ የሆነ የምርመራ አካል ገብቶ የጾታዊ ጥቃት የደረሰባቸው ሴቶች የነሱ ፍትህ ያገኛሉ ብዬ ተስፋ አረጋለሁ። የነሱ አምባ ተበሳል ብዬ ተስፋ አረጋለሁ። በጣም ኤቭሪንግ ኦፍ ትግራይ ተጎድቷል። ሁሉም ትግራዋይ ተጎድቷል። ለነሱ ፍትህ ይመጣል ብዬ ተስፋ አረጋለሁ። እነሱ ይል እንዲያደርጉ ኢንተርናሽናል ኮሚኒቲው ጥረት ያደርጋል ብለን እንገምታለን።
የሰላም ስምምነቱ የኤርትራ ሰራዊት እንዳያደናቅፈው ስጋት አለን ሲሉ ነው አስተያየት ሰጪዎቹ የተናገሩት። በመርኪሮስ ስምምነቱ ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ያደርጋል የሚል ተስፋም አለኝ ብለዋል።
አገራችን ሰላም ሆና ልጆቻችን ወጥተው ይገባሉ፣ ተማሪዎችም እንደልባቸው ይማራሉ። እኔ ደግሞ ቤተሰብ ጠይቄ እመጣለሁ። ቅድም ግን ቶሎ በቃ ቶሎ ወደ ቤቴ የአይሮፕላን ምናምን የሚያስፈራ ስለነበረ አሁን ግን እንደልቤ እወጣለሁ፣ እንደልቤ እገባለሁ። ተስፋም ለወደፊቱ ያለው ነው መስለው የሚታየኝ። ተማሪዎች ደግሞ የትምህርት ቤት አቋርጠው ቤት ቁጭ ስላሉ በየመንገዱ በእንጨት ክላሽ እየሰሩ ይሄ ምንድነው ስትለው ዲሽቃ ነው፣ ጠላት ለማጥፋት ነው ይሄንን የያዝኩት፣ ጠላት ከጠፋ ትምህርት እገባለሁ፣ ትምህርት ቤት ይከፈታል እያሉ ሲናገሩ ያሳዝኑ ነበር። አሁን ይህንን ከቀረ እነሱ ይማራሉ ማለት ነው።
ስምምነቱ ተከትሎ የሰብአዊ እርዳታ በውስን መልኩ እየገባ እንደሆነ ሰምተናል። ሌሎች መሰረታዊ አገልግሎቶችም እንዲከፈቱ እንጠብቃለን ሲሉም እኚህ እናት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ምሽቱ መጨረሻ ያወዳደረግነው ጥንቅር ደግሞ እንሻገር። የ16ቱ ቀናት የጸረ ጾታዊ ጥቃት ዘመቻን ይመለከታል። በዓለም ዙሪያ ከኮቪድ-19 ወረርሽኝ በኋላ ጾታዊ ጥቃት መጨመሩን እንዲሁም ደግሞ በኢትዮጵያም ጾታዊ ጥቃት 100% መጨመሩን የተለያዩ ተቋማት ዋቢ ያደረጓቸው ጥናቶች ያሳያሉ። በዚህ ዙሪያ በሶማሌ ክልል ጅጅጋ ከተማ እየተንቀሳቀሱ ከሚገኙ ተቋማት መካከል አንዷ የሆነው የሷ ኢትዮጵያ የተሰኘ ተቋም መስራች ከሆነችው ምህረት ዋለልኝን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል።
ዓለም አቀፉ የ16 ቀናት የጸረ ጾታ ጥቃት ዘመቻና ንቅናቄ ሴቶችን አከብራለሁ፣ ጥቃታቸውን እከላከላለሁ በሚል መሪ ቃል እየታሰበ ይገኛል። ጾታዊ ጥቃት፣ የፍትህ ማጣት፣ የሴቶች ከወንዶቻቸው እኩል እድቅምና የክፍያ ተጋሪ አለመሆን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ በስርዓተ ጾታና በሴቶች መብት ጉዳይ የሚሰሩ ተቋማት እየተንቀሳቀሱ ይገኛሉ። ከነዚህ ተቋማት መካከል አንዱ የሆነው የሷ ኢትዮጵያ ነው። ከተመሰረተ አመት ያልሞላውና በሶማሌ ክልል በጅጅጋ ከተማ የሚንቀሳቀሰው ይኸው ተቋም በዚህ የ16 ቀናት ዘመቻ ጉልህ የሆነ እንቅስቃሴን እያደረገ ይገኛል። የተቋሙ መስራችና ስራ አስኪያጅ ምህረት ዋለልኝ ስለ ተቋማቸው ያለፉት ወራት እንቅስቃሴዎች እንዴት አስረዳለች።
ከተቋቋምን አመት አልሆነንም። ፈቻችንን ፕሮግራም ያደረግነው ሰኔ 29 ላይ ነው። እንደ አላማ አንስተን መጀመሪያ የተነሳ ነው የሴት ልጅ ግርዛትንና በጾታ ላይ የሚደርስ ጥቃትን መዋጋት ነው የመጀመሪያና ቅድሚያ የሰጠነው አጀንዳ። ይህን የመረጥንበት ዋናው ምክንያት በሶማሌ ክልል እና በአፋር ክልል ነው ፕራዮሪቲ የሰጠነው። አሁን ላይ እየሰራን ያለ ነው በሶማሌ ክልል ላይ ነው። እንግዲህ በሶማሌ ክልል ዳታዎች እንደሚያሳዩ ከ97 ከ96 ይላሉ ያሉን መረጃዎች እስካሁን እና ይህ ነገር መቆም አለበት ብለን ስላመንን ነው እየሰራን ያለ ነው። እስካሁን ያደረግነው ነገር ራሳችንን ወደዚህ ትግል ውስጥ እናስገባ ብዙ ጥያቄዎች ይመጣሉ። በተለይ በወጣት እንደሚመራ አንድ የሲቪክ ማህበር እንድናችሁ እንዴት ናችሁ የሚለውን ነገር ለማስቀረት እና ኔትወርክ ለማድረግ ጅጅጋ ላይ የሚሰሩ ብዙ መንግስታዊም ያሉን ተቋማቶች ጋር ግንኙነት በመፍጠር ከእነሱ ጋር እንዴት አብረን መስራት እንደምንችል ፓናል ዲስከሽን በማዘጋጀት ከእነሱ ጋር ተወያይተናል። ሌላ ያደረግነው ከየትምህርት ቤቱ ሴት ተማሪዎችን ወስደን አንድ ያስተዋልነው እና ይህንን ያደረግንበት ምክንያት ሴት ተማሪዎች ወይም ደግሞ ሴቶች ጥቃት ምን እንደሆነ አያውቁትም። ለምን ማህበረሰቡ መገረዝ ጥፋት እንደሆነ እነሱ እንደሚጎዳቸው ልክ እንዳልሆነ እየነገረ አላሳደጋቸውም። ሴት ልጅ በቤተሰብ አካሏ ስትደፈር፣ በጎረቤት ስትደፈር፣ በመንገደኛ ስትደፈር፣ የትኛውም ትንኮሳ ሲደርስባት ዝም ማለት ባህል እንደሆነ አውቃ ያደገችው መናገር እንዳለባት ምን ማድረግ እንዳለባት እየተማረችኝ ግንዛቤ እያገኘች አላደገችም። እና የሚቀድመው ሴቶች ይሄ ነው ጥቃቱ ብለው እንዲለዩት ጥቃቶቹ ምን እንደሆኑ፣ ሲደርስባቸው ደግሞ እንዴት ማድረግ እንዳለባቸው፣ ወዴት መሄድ እንዳለባቸው፣ ማን የህግ ከለላ እንደሚሰጣቸው፣ ለማን ቀድመው ቢናገሩ ይሄ ነገር ምን እልባት እንደሚያገኝ፣ የህግ ከለላ እንዴት ማግኘት እንደሚችሉ፣ እንደዚህ አይነት ነገሮች እንዳይደርሱባቸው እንዴት መከላከል ይችላሉ የሚለውን ነገር ግንዛቤ ለማስጨበጥ ከየትምህርት ቤቶቹ ሴት ተማሪዎችን ወስደን አሰልጠነናል። ሁለተኛ የሰራነው ስራ ደግሞ ከኛ ስር ያሉትን አብሮን የሚሰሩት በጎ ፈቃደኛ የኛ የድርጅቱ አባላቶችን የሊደርሽፕ አስተሳሰብ እንዲኖራቸው ወይም የመሪ አስተሳሰብ እንዲኖራቸው እንዴት ማገልገል እንዳለባቸው፣ ማህበረሰባቸውን በምን አይነት መንፈስ መስራት እንዳለባቸው፣ ምን ማድረግ እንዳለባቸው የሚያስገነዝብ ስልጠና ሰጥተናል።
በ16ቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ሴቶች ፍትህ እንዲያገኙ ለማድረግ የህግ አካላት ላይ ትኩረት ሰጥተው እየተንቀሳቀሱ መሆኑንም ወጣት ምህረት ትገልጻለች።
አሁን በዚህ በ16 ቀን ንቅናቄ የቀረን ሁለት የምንሰራው ስራ የህግ አካላቶችን በተለይ ደግሞ መጀመሪያ ጥቃቶች ሲደርሱ ሄደው ሪፖርት የሚቀበሉትን ወይም ደግሞ ጥቆማ የሚቀበሉትን የህግ አካላቶችን ወስደን ለማሰልጠን እየተነጋገርን ነው። በሚቀጥሉት ሳምንታት ውስጥ የምናደርገው አንዱ ስራ እሱ ነው የሚሆነው። ስለዚህ እንደዚህ አይነት ጥቃቶች ደርሷል ተብለው እነሱም ሲጠቆሙ ጥቃት እንደሆኑ አምነው በምን አይነት መንገድ ማኔጅ ማድረግ እንዳለባቸው፣ እንዴት አድርገው መስራት እንዳለባቸው ግንዛቤ የሚያስጨብጥ ስልጠና አስበናል። የመጨረሻና ሴቶችን ለማነቃቃት ብለን ያሰብነው በትምህርታቸው ጥሩ የሰሩ ሴቶችን እንደ ሩጫ ሲምፖዚየም አዘጋጅተን በከተማው አደባባይ ላይ እነሱን ለመሸለም አስበናል።
በዚህ የንቅናቄ ወቅት ከሴቶች መብት ጋር በሚሰሩ ተቋማት ማህበራዊ ሚዲያዎች ላይ የተለያዩ ጥናቶች እየተጋሩ ይገኛሉ። በኢትዮጵያ ከጠቅላላ ሴቶች ውስጥ ግማሽ ያህሉ ወይም ደግሞ ወደ 23.8 ሚሊዮን የሚደርሱ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸው፣ እንዲሁም ደግሞ በኢትዮጵያ ወንድ ሰራተኞች በሁሉም የስራ ዘርፎች በአማካይ ከሴታቸው የስራ አጋሮቻቸው 11% የበለጠ ገቢ እንደሚያገኙ የመሳሰሉ ጥናቶች ይጋራሉ። ምህረትም በሴቶች ዙሪያ በሰፊው መሰራት እንዳለበት የሚያመላክት አሃዝ በቅርቡ ማየቷን ትገልጻለች።
እንዲሁም የሚገርም ጥናት እያየው ነበር እና የኢትዮጵያ የኢኮኖሚ እድገት በ8% ወደ ኋላ ሲቀንስ የሴቶች ጥቃት ደግሞ በ1% ጨምሯል። እና አንዳንድ ጊዜ ነገሮቻችን ወይም ደግሞ እንደ ሀገር አድገናል፣ እንደ ሀገር ወደ ኋላ እየቀረን ነው ስንል ለዛ ለመቀነሱም ለዛ ወደ ኋላ ለመሄዳችንም የሴቶች ጥቃትና ጾታ ላይ የተመሰረተ ጥቃት የራሱን የሆነ ትልቅ ሚና ይጫወታል። ስለዚህ ሀገራችን እስካሁን ባሳለፈችው በጦርነቱ እያሰበን ወይም እያሳሰበን የነበረው ምን ያክል $1 trillion ከስረናል፣ ምን ያክል ሴክተሮች ወድመዋል፣ ምን ያክል ህንፃዎች ተበላሽቶብናል፣ ምን ያክል አስፋልቶች ተበላሽቶብናል ነበር ሪፖርት ላይ የምንሰማው። ሁሉም ሰው ሲያሳስበው የነበረው እንደምናየው የኑሮ ውድነቱ በጣም ጨምሯል፣ ሰው መኖር እያቃተው ነው። ግን የፈረሱ ሴቶች ነበሩ፣ ማንነታቸውን ያጡ ሴቶች ነበሩ። በዚህ ሁሉ ነገር መሀል አይን ውስጥ ያልገቡ ወይም ድምጻቸው ያልተሰማ የእቃን መፍረስና የኢኮኖሚ መውረድም ስናስብ ሰው አፍርሰናል፣ ሴቶችን አፍርሰናል። እንግዲህ መረጃዎች እንደሚያሳዩት ወደ 1300 የሚጠጉ ያስገድዶ መደፈር ሪፖርቶች ደርሷል። እንግዲህ እነዚህ የቀረቡና ታምነው ይህን ያህል ናቸው ተብሎ የተገለጠ መረጃ እንጂ ያልተዘገቡ ተዘግበው ለህዝቡ ይፋ ያልወጡ ብዙ ቁጥሮችና ብዙ የፈረሱ ሴቶች አሉ ብለን ግን እናምናለን።
ምህረቱ አለልኝ በዋናነት መንግስትና ማህበረሰቡ ግንዛቤ መውሰድ እንዲሁም ደግሞ ማስተዋል ያለበት ነገር የህግ ተፈጻሚነቱ መሆኑንም ታነሳለች።
ለምፈልገው ነገር ህግ እንደ ህግ ተቀምጦ ሊሆን ይችላል። ነገር ግን እናያቸው ሄደው ካመለከቱ በኋላ በምን አይነት መንገድ እንደሆነ አናቅም። አጥቂዎቻቸው ከእስር ያመልጣሉ፣ ይወጣሉ፣ ሴቶችን ይገላሉ። ከዛ በኋላ አቤት የሚባልለት አካል የለም። አንድ ነገር ተይዞ መጨረሻ ላይ ውጤቱን አናየውም እና አንዳንድ ጊዜ የተቀመጠው ህግ ሴቶችን የማይጠብቅ ከሆነ ጉዳቶችን የማያስቀር ካልሆነ ህጉን እንዳለ አንቆጥረው።
በጅጅጋ ከተማ የሚንቀሳቀሰው የእሷ ኢትዮጵያ ምስራች ምህረቱ አለልኝ ይሄ 16 ቀናት ንቅናቄ መነሻ ወይም ደግሞ መነቃቂያ እንጂ የሁለት ሳምንት ስራ ብቻ አይደለም ስትል አጽንኦት ሰጥታ አሳስባለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን የእሁድ ምሽት ታህሳስ 2015 ዓ.ም መሰናዷችን እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶ እንጠብቃችኋለን። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪ ያላችሁ አድርሱን። ሰላም ጤና ይስጥልኝ። ደህና ደሩ። Kiss. Minau fikret tkin las fata.